በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ እንደምን ዋላችሁ? እንደምን አመሻችሁ? አሜን። በምህረት በቸርነቱ እስከዚህ ሰዓት ያደረሰን ቅዱስ ቃሉን እንሰማ ዘንድ በዚህ ሰዓት ጆሮአችንን ለቃሉ ያቀና እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሚኖረን ቀሪ ጊዜ እንደ እግዚአብሔር ቅዱስ ፈቃድ ጳራቅሊጦስ በሚል አብይ ርዕስ መነሻነት የአምላካችንን ቃል እንነጋገራለን። ጳራቅሊጦስ የሚለው ቃል መነሻ አድርገን ልንማር የተነሳንበት ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳበት በ50ኛው ቀን ካረገ ደግሞ በ10ኛው ቀን በገባው አምላካዊ ቃል መሰረት መንፈስ ቅዱስን ለቅዱሳን ሐዋርያቱ የላከበትን ዕለት በቤተ ክርስቲያናችን የምናከብርበት ወቅት ላይ ስላለን ነው። አምላካችን በሚያርግበት ወቅት እናንተ ግን ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ በማለት በሐዋርያት ሥራ ምዕራፍ 1 ላይ ተጽፎ እንደምናገኘው በተናገረው ኃይለ ቃል መሰረት መንፈስ ቅዱስን ለቅዱሳን ሐዋርያቱ በዓለ 50 ወይም በዓለ ጳራቅሊጦስ ብለን በምንጠራው ዕለት በ50ኛው ቀን መንፈስ ቅዱስን ወደ ቅዱሳን ሐዋርያቱ ልኳል። ኃይልን እስክትለብሱ ድረስ በሚለው ቃል ላይ ኃይል ተብሎ የተጠቀሰው መንፈስ ቅዱስ ነው። መንፈስ ቅዱስ በመጽሐፍ ቅዱስ አገባብ ኃይል ተብሎ እንደሚጠራ በትንቢተ ኢሳይያስ ምዕራፍ 11 ላይ ከቁጥር 2 ተጽፎ እናገኛለን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ ራስንም የመግዛት መንፈስ ነው ይላል። በዚህ ኃይለ ቃል ላይ የኃይል መንፈስ ተብሎ መገለጹ መንፈስ ቅዱስ ኃይል የሚለው ስም በተለዋጭ እንደሚጠራበት የሚያስረዳ ነው። ቅዱሳን ሐዋርያት ጌታችን አምላካችን ኢየሱስ ክርስቶስ በገባው ቃል መሰረት መንፈስ ቅዱስን ላከላቸው። ኃይል የተባለ መንፈስ ቅዱስን በተቀበሉበት ወቅት ብዙ ነገርን አግኝተዋል። አንደኛ ፍሩሃን ነበሩ፣ ጥቡአን ሆኑ ይላል። ይፈሩ ነበር። ሐዋርያት ፈሪዎች፣ ድንጉጦች ነበሩ፣ ደፋሮች ሆነዋል። ለምሳሌ ሐዋርያው ቅዱስ ጴጥሮስ ሐሙስ ምሽት በአንዲት ገረድ ሴት ፊት ኢየሱስ ክርስቶስን አላውቀውም ብሎ ክዶ እንደነበር በመጽሐፍ ተጽፎ እናገኛለን። ይህንን ያህል ፈሪ የነበረው ቅዱስ ጴጥሮስ ጸጋ መንፈስ ቅዱስን ከተቀበለ በኋላ ግን 3000 ሕዝብ እስኪያሳምን ድረስ በአደባባይ አስተምሯል። በአንድ ምሽት በአንዲት ገረድ ፊት መናገር ያፈረበትን የፈራለትን ትምህርተ ወንጌል በአደባባይ ሰብኳል። ለዚህ መነሻው መንፈስ ቅዱስ ስላደረበት ነው። ነጠላውን ጥሎም እንደሸሸ በመጽሐፍ ተጽፎ የምናገኘው ከ72 አርድእት አንዱ የሆነው ቅዱስ ማርቆስ ሸሽቶ ነበር አምላካችን በተያዘባት ምሽት። ይሁንና ጸጋ መንፈስ ቅዱስን ከተቀበለ በኋላ ዞሮ እንዳስተማረ ከዚያም አልፎ ጣዖታተ ግብጽን እንዳጠፋ ተጽፎ እናገኛለን። ስለዚህ ጸጋ መንፈስ ቅዱስ ኃይል ሆናቸው ይፈሩ የነበሩ ቅዱሳን ሐዋርያት ጥቡአን ሆነዋል፣ ከብልየትም ታድሰዋል። ወይም ያረጁ የነበሩት ቅዱሳን ሐዋርያት በመንፈስ ቅዱስ አማካይነት ተሐድሶ አግኝተዋል፣ ታድሰዋል። ጌታችን በማቴዎስ ወንጌል ምዕራፍ 9 ከቁጥር 17 ላይ ቅዱሳን ሐዋርያትን ያረጀ አቁማዳ ያረጀ ልብስ ብሎ ሲመስላቸው ተጽፎ እናገኛለን። የመጥምቁ ዮሐንስ ደቀ መዛሙርት ለምንድነው ሐዋርያትህ የማይጾሙት እኛና ፈሪሳውያን ግን የምንጾመው ስለምንድነው ብለው በጠየቁበት ወቅት ጾምን እንደ ወይን ጠጅ መስሎ ሐዋርያትን እንዳረጀ አቁማዳ፣ ጾምን እንደ አዲስ እራፊ ጨርቅ፣ ሐዋርያትን ደግሞ እንዳረጀ ልብስ በማለት በእርጅና ወይም በመንፈስ ቅዱስ ባልታደሰ ሕይወት ባሉበት ዘመን መጾም እንደማይጠበቅባቸው እንደማይችሉ ተናግሯል። ስለዚህ በዚህ መንፈስ ቅዱስን በተቀበሉበት ዕለት ሐዋርያት ከብልየት ታድሰዋል፣ ወዲያውኑም ጾመዋል። ጾመ ሐዋርያት ምንለውን ጾም። ስለዚህ ይህ ጸጋ መንፈስ ቅዱስ ለቅዱሳን ሐዋርያት ኃይል ነበረ ማለት ነው። በቤተ ክርስቲያናችን ጳራቅሊጦስ ለሚለው ይህ የግሪክ ወይም የጽር ቃል የሚሰጠው ትርጓሜ አለ። በመጀመሪያ ጳራቅሊጦስ ማለት ናዛዚ ማለት ነው። ናዛዚ ወይም የሚያረጋጋ ማለት ነው። መንፈስ ቅዱስ ለቅዱሳን ሐዋርያት ናዛዚ ነበር። ጳራቅሊጦስ አረጋግቷቸዋል። በሐዋርያት ሥራ ምዕራፍ 9 ከቁጥር 3 ላይ በመንፈስ ቅዱስ መጽናናት ይሄዱ ይበዙ ነበር ይላል። ቅዱሳን ሐዋርያት በጌታ ረፍት በጌታ መከራ አዝነው ደንግጠው ነበር። ከተነሳም በኋላ እንኳን እምነታቸው የጸና አልነበረም። ስለዚህ በመንፈስ ቅዱስ አረጋግነት ተጽናንተው በዝተው ነበር። ስለዚህ ነው በመንፈስ ቅዱስ መጽናናት ይሄዱ ይበዙ ነበር የሚለው። ሁለተኛ ጳራቅሊጦስ ማለት ከሳቲ ማለት ነው። ከሰተ ገለጸ ነው። ከሳቲ ደግሞ ገላጭ ምስጢር የሚገልጥ ማለት ነው። ቅዱሳን ሐዋርያት ማይምረ ሁሉ ወይም ሁሉን የሚያውቅ የሆነ መንፈስ ቅዱስ ጸጋውን ባሳደረባቸው ወቅት ቋንቋ ተገልጦላቸዋል። በተለያዩ ቋንቋዎች ተናግረዋል። ዞረው ለማስተማር የዓለምን ቋንቋ ተገልጦላቸው እንደየደረጃቸው እንደየማዕረጋቸው በሐዋርያትና በአርድእት መካከል በተለያየ መጠን ቋንቋ ተገልጦላቸው አስተምረዋል። እንዲሁም ከሳቲ የሆነ መንፈስ ቅዱስ ምስጢር ገላጭ የሆነ መንፈስ ቅዱስ ሁሉን አስተምሯቸዋል። ጌታችንም በወንጌል ብዙም ነግራችሁ ነገር አለኝ፣ አሁን ግን ልትሸከሙት አትችሉም፣ እምልክላችሁ አጽናኝ መንፈስ ቅዱስ ግን እርሱ በመጣ ጊዜ ሁሉን ያስተምራችኋል ብሎ ተናግሮ ነበር። ስለዚህም መንፈስ ቅዱስ ለቅዱሳን ሐዋርያት ከሳቲ ወይም ምስጢር ገላጭ ነበረ። ሶስተኛ ጳራቅሊጦስ ማለት መንቅሂ ማለት ነው። መንቅሂ ማለት የሚያነቃ ማለት ነው። የሚያነቃቃ የሚያነሳሳ ማለት ነው። ጸጋ መንፈስ ቅዱስ ቅዱሳን ሐዋርያትን ለበጎ ሥራ አንቅቷቸዋል። ከዚህ ቀደም ደካሞች ነበሩ፣ ትጋት የላቸውም ነበር። በዚያ ጌታችን በተያዘበት ምሽት እንኳን ትጉና ጸልዩ በማለት እስኪናገር ድረስ ደጋግመው ከአንድም ሶስት ጊዜ ሲያንቀላፉ ሲደክሙ አይተናል። ከዚያ በኋላ ግን በማልትም በሌሊትም የሚተጉበት ጸጋ ያገኙት ከመንፈስ ቅዱስ ነው። መንፈስ ቅዱስ መንቅሂ ነውና በዚህ በመጽሐፈ መሳፍንት ላይ የምናገኘው ሶምሶን የተባለው መስፍን ታሪክ ላይ የእግዚአብሔር መንፈስም ኤሽታኦል በሚባል መንደር ያነቃቃው ነበር ተብሎ ተጽፏል። ጸጋ መንፈስ ቅዱስ ለበጎ ሥራ ያነቃቃልና ቅዱሳን ሐዋርያትም የተሰጣቸውን የስብከት ወንጌል አደራ እንዲያዳርሱ እስከ ምድር ዳርቻ ድረስ ምስክሮች እንዲሆኑ ጸጋ መንፈስ ቅዱስ አነቃቃቸው። መንቅሂ ነውና ሌላው ጳራቅሊጦስ ማለት አራተኛ ትርጓሜው መጽንኢ ማለት ነው። መጽንኢ ማለት የሚያጸና የሚያጠነክር ማለት ነው። ጸጋ መንፈስ ቅዱስ ባደረባቸው ጊዜ ሐዋርያት ጸንተዋል። ለመከራ ለብዙ ስቃይ ታግሰዋል። የቅዱሳን ሐዋርያትን የሁሉንም የ12ቱንም ዜና መዋዕል ስንመለከት ወይም ገድላቸውን ስንመረምር ሁሉም ሰማዕትነት ፈጽመው ያለፉት፣ ለምሳሌ እነ ቅዱስ ቶማስ ቆዳቸው ተገፎ ስልቻ እስኪሰራበት በቁስላቸው ላይ ጨው እስኪነሰነስ፣ እነ ቅዱስ ታዲዮስ፣ እነ ቅዱስ በርቶሎሜዎስ፣ እነዚህ ሁሉ ቅዱሳን አሰቃቂ በሆነ አሟሟት ነው የሞቱት። ቅዱስ ጴጥሮስም መንፈስ ጸጋ መንፈስ ቅዱስ ካደረበት በኋላ እንደ ጌታ ልሰቀል አይገባኝም ብሎ ተዘቅዝቆ ተሰቅሎ፣ ቅዱስ እንድሪያስ ደግሞ በእንግሊዘኛው የኤክስ ምልክት ያለው መስቀል ላይ ተንጋሎ ተሰቅሎ በእንደዚህ ያለ አሰቃቂ መከራ ተቀብለዋል። ይህንን ሁሉ እንዲያደርጉ ያደረጋቸው ጸጋ መንፈስ ቅዱስ ነው። መጽንኢ ነውና እሳቱን ስለቱን እያዩ እንዲመሰክሩ በድፍረት እንዲጸኑ የሚደርስባቸው መከራ ሳያሰቅቃቸው በሃይማኖታቸው ጸንተው እንዲገኙ ያደረጋቸው ጳራቅሊጦስ መጽንኢ ነው ወይም የሚያጸና ነው። አምስተኛውና የመጨረሻው ለጳራቅሊጦስ ለሚለው ቃል አበው በትርጓሜ የሚሰጡት ትርጉም ምንድን ነው? መስተፍስሂ ማለት ነው። አስተፍስሀ ወይም ደስ አሰኘ ከሚለው ግስ ጋር ይገናኛል። መስተፍስሂ ማለት ደስ የሚያሰኝ ነው። ጸጋ መንፈስ ቅዱስ ሐዋርያትን ደስ አሰኝቷቸዋል። ደስ የሚያሰኛቸው ሌላው ሰው በስጋ በሚደሰትበት ደስታ ብቻ አይደለም። ሐዋርያት ሥራ ምዕራፍ 13 ከቁጥር 52 ላይ በደቀ መዛሙርቱም ይላል ደስታና መንፈስ ቅዱስ ሞላባቸው ይላል። ስጋዊ ደስታ ሳይሆን መንፈሳዊ ደስታ ቅዱሳን ሐዋርያት ሞልቶባቸዋል። የደስታቸው ጥግ እኛ የምናውቀው አይነት ደስታ ብቻ አይደለም። ስጋዊ ደስታ ስጋዊ ተድላ አይደለም። ሰው በስጋው የሚደሰትበት ምክንያት እናውቃለን። ቅዱሳን ሐዋርያት ተደሰቱ ስንል እንደዚህ አይነት ደስታ አይደለም። ለምሳሌ ተደሰቱ ብለን የምንጠቅሰው ቦታ ብናይ በሐዋርያት ስራ ላይ የእነሱን ስራ በሚናገረው መጽሐፍ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ ይላል። በሸንጎ ፊት ተከሰው ተሰድበው ተመተው እንኳን በጌታ ስም የተናቁ ሆነው መገኘትን እንደ ክብር ቆጥረውት ለዚህ የተገቡ ሆነው በመገኘታቸው ደስ እያላቸው ወጡ ይላል። ጠጅ እንደ ጠጣ ጮማ እንደ ቆረጠ ሰው ሆነው ደስ ብሏቸው በተድላ በደስታ መከራን ይቀበሉ ነበር። ሐዋርያት ሥራ ምዕራፍ 5 ከቁጥር 42 ላይ ነው እናገኘው። ስለዚህ ቅዱሳን ሐዋርያት ጸጋ መንፈስ ቅዱስ በእነሱ ስላለ በሚያስደስት ብቻ ሳይሆን በመከራም ጭምር ደስ እንዲሰኙ አድርጓቸዋል። ጸጋ መንፈስ ቅዱስ ያደረበት ሰው ደስ ይሰኛል። ሰው ምንም አይነት ስጋዊ ነገር የሚያስደስት ሚለውን ነገር ሁሉ ቢያደርግ ፍጹም ደስታ ማግኘት የሚችለው ከእግዚአብሔር ሲሆን ነው። በመጽሐፈ መክብብ ላይ ያለ እርሱ ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ማን ነው ይላል እግዚአብሔር። ካልወደደ ካልፈቀደ ደስታን ማግኘት አይቻልምና። የጰራቅሊጦስ ትርጓሜ ይህ ነው ካልን፣ ዘወትር በቤተ ክርስቲያናችን በዜማ በምናደርሰው ጸሎት ላይ እንደ ቸርነትህ ብለን በምንጸልየው ጸሎት ላይ ጌታ ሆይ ላክልን ጰራቅሊጦስን እንላለን። በሌሎች መዝሙሮችም እንደዚሁ ጌታ ሆይ ጰራቅሊጦስን ላክልን እንላለን። ለቅዱሳን ሐዋርያት የተላከው ጰራቅሊጦስ አጽናኝ መንፈስ ቅዱስ በእኛ የለም ወይ? ለምንድን ነው ላክልን የምንለው? በእኛ ዘንድ አለ ወይስ የለም ስንል፣ ወይም ጸጋ መንፈስ ቅዱስ በእኛ ዘንድ አለ፣ ይህን ጸጋ የተቀበልነው በ40ና በ80 ቀናችን ከአብራከ መንፈስ ቅዱስ ከማይጸን ዮርዳኖስ በጥምቀት ስንወለድ በዚያች ዕለት ነው። ክርስትና በተነሳን ጊዜ በምስጢረ ጥምቀት ልጅነትን፣ በምስጢረ ሜሮን ደግሞ ጸጋ መንፈስ ቅዱስን ተቀብለናል። ስለዚህ ጸጋ መንፈስ ቅዱስ ወይም ጰራቅሊጦስ በእኛ ዘንድ የለም ብለን አይደለም ላክልን የምንለው፣ ስራ እንዲሰራ ነው። ሐዋርያው ቅዱስ ጳውሎስ የእግዚአብሔር መንፈስ በእናንተ እንዳለ አታውቁም? ምን በማለት ጸጋ መንፈስ ቅዱስ በእኛ እንዳለ በግልጥ አስተምሮናል፣ ነግሮናል። ስለዚህ ጸጋ መንፈስ ቅዱስ በእኛ ዘንድ አለ፣ ግን እንዲሰራ ስንል ላክልን እንላለን። መንፈስ ቅዱስ ወረደበት የሚል ቃል በመጽሐፍ ቅዱስ ብናገኝ ያ መንፈስ ቅዱስ ወረደበት የተባለው ሰው ከዚህ በፊት ጸጋ መንፈስ ቅዱስ የለውም ማለት ሳይሆን በሱ ላይ ያለው ጸጋ መንፈስ ቅዱስ ሰራ፣ ስራውን መፈጸም ጀመረ። በሱ አድሮ ትንቢት የሚያናግር ሆነ፣ ወይም በሱ አድሮ ተአምር የሚፈጽም ሆነ ለማለት። ለምሳሌ የካህኑ ዘካርያስ ሚስት ቅድስት ኤልሳቤት የመጥምቀ መለኮት የቅዱስ ዮሐንስ እናት ማለት ነው፣ መንፈስ ቅዱስ ወረደባት፣ አሰምታም ተናገረች፣ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለች ይላል። መንፈስ ቅዱስ ወረደባት ሲባል ከዚህ አስቀድሞ በቅድስት ኤልሳቤት በዚች ጻድቅት የሆነች ሴት ውስጥ ህይወት ውስጥ ጸጋ መንፈስ ቅዱስ የለም ማለት ሳይሆን ስራ አሰራት ለማለት ነው። ስለዚህ ጸጋ መንፈስ ቅዱስ በእኛ አለ፣ ስራ ስንለው ነው እንጂ ላክልን ስንል ከኛ የተለየ ሆኖ አይደለም። ጸጋ መንፈስ ቅዱስ ለሐዋርያት ብቻ አይደለም፣ የሁላችንም መጽንኢ ነው። እኛንም ያጸናል፣ መንጽሕ ነው። እኛንም ያነጻል፣ ያበረታናል። በቅዳሴያችን ላይ ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ፣ ካህኑ በቅዳሴው መጀመሪያ የሚሉት ጸሎት አለ። ወብሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ ካሉ በኋላ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንኢ ወመንጽሔ ኩልነ ይላል። የሁላችን መጽንኢና መንጽሔ ነው፣ የምታነጻን የምታጸናን የሁላችን ነህ ብለው ይናገራሉ። ለቅዱሳን ሐዋርያት ብቻ አይደለም፣ የመንፈስ ቅዱስ ወይም የጰራቅሊጦስ መጽንኢና መንጽሔነት የሁላችንም ነው። ወመጽንሔ ኩልነ ይላሉ እና ስለዚህ ሁላችንንም የሚመለከት ነው ለማለት ነው። ታዲያ ጸጋ መንፈስ ቅዱስ በእኛ ካለ በቅዱሳን ሐዋርያት የሰራውን ስራ ስለምን አይሰራም ስንል ስላዳፈን ነው በኃጢአታችን ምክንያት። ጸጋ መንፈስ ቅዱስ በእያንዳንዱ ሰው እግዚአብሔር ያሳደረው ጸጋ የሚበላለጥ አይደለም። የእግዚአብሔር መንፈስ በሁሉም አድሯል። ነገር ግን የሚሰራው ስራ የተለያየ ሊሆን የሚችለው ጸጋ መንፈስ ቅዱስ ያደረበት ሰው በዚያ ጸጋው ባለመጠቀሙ ወይም መንፈስ ቅዱስ በሱ እንዲሰራ ምቹ ባለመሆኑ ነው። ሐዋርያው ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ በአንተ ያለውን የጸጋ ስጦታ እንድታነሳሳው እመክርሃለሁ ይላል። እያንዳንዳችን በጥምቀት ያገኘነው ጸጋ አለ። ያንን የመንፈስ ቅዱስ ጸጋ የማነሳሳት አደራ አለብን። በምንድን ነው የምናነሳሳው? በጾም፣ በጸሎት፣ በመንፈሳዊ ስራዎች ሁሉ በእኛ እንዲሰራ እግዚአብሔርን ማድረግ እንችላለን። በኃጢአት ምክንያት ግን እየተዳፈነ ይመጣል የመንፈስ ቅዱስ ጸጋ። ልክ በአመድ የተዳፈነ እሳት ከላይ ሲታይ የጠፋ ያህል እንደሚመስል እኛም በኃጢአት ምክንያት አዳፍነ ነው መንፈስ ቅዱስ በእኛ ስራው እንዳይገልጥ አድርገነዋል። ወይም ጸጋ መንፈስ ቅዱስ በእሳት ይመሰላል። አንድ ሰው እጅግ በጣም ሲበርደው እጁ በአግባቡ ሊንቀሳቀስ ስራ ሊሰራ አይችልም። ቆፈን ሲይዘው መንቀሳቀስ እስከማይችልበት ደረጃ ይደርሳል። እኛም በኃጢአት ቁር ወይም በኃጢአት ቅዝቃዜ ሰውነታችንን ስላዳከም ነው ጸጋ መንፈስ ቅዱስ በእኛ ለመስራት እንዳይችል አድርገነዋል ነው። በመጽሐፈ ጥበብ ላይ እስመ በውስተ ምይንት ነፍስ ይላል ኢታሃድር ጥበብ ወበውስተ ስጋ ዘቅኑ ለኃጢአት ኢያሃድር መንፈስ። ለኃጢአት በተገዛች ነፍስ ላይ ጸጋ መንፈስ ቅዱስ አያድርም ይላል። ሰይጣን በተተናኮላት ነፍስ ላይም እንደዚሁ የመንፈስ ቅዱስ ጸጋ አያድርም። መጽሐፈ ጥበብ ምዕራፍ 1 ላይ ነው ከቁጥር 14 ምናገኝ። ስለዚህ የእኛ ሰውነት ዲያብሎስ የተተናኮለው በኃጢአት የቀዘቀዘ ስለሆነ በጎ ስራ ለመስራት አልቻልንም እንጂ ጸጋ መንፈስ ቅዱስ በእኛ አለ። ካልካድነውም አይለየንም። መንፈስ ቅዱስ በርግብ ከሚመሰልባቸው በርካታ ምክንያቶች አንዱ ርግ ጎጆዋን ፈጽመው ካልነቀሉባት ጥላት ትሄድም አትለይም። እንደዚሁም ጸጋ መንፈስ ቅዱስ ፈጽመው ካልካዱት አይለይም። እና በእኛ ዘንድ የመንፈስ ቅዱስ ጸጋ አለ፣ መስራት የሚችለውን ያህል አላሰራን የሚል ኃጢአት በእኛ ዘንድ ስላለ ነው እንጂ። ቅዱስ ዳዊት ትልቅ ጸሎት አድርጓል። ወመንፈሰከ ቅዱሰ ኢታውጽም ላዕለ፣ ቅዱስ መንፈስህን ከእኔ ላይ አትውሰድብኝ ብሎ ተናግሯል። መዝሙር ዳዊት መዝሙር 50 ላይ ቅዱስ መንፈስህን ከእኔ ላይ አትውሰድብኝ ብሎ ቅዱስ ዳዊት መለመኑ ሰው ጸጋ መንፈስ ቅዱስን ሲያጣ ምን እንደሚሆን ስለሚያውቅ ነው። በተለይ በቅዱስ ዳዊት ህይወት የእግዚአብሔር መንፈስ ርቆት እርኩስ መንፈስ የቀረበው ሳኦል ምን ያህል ይሰቃይ እንደነበር ራሱ ቅዱስ ዳዊት የአይን ምስክር ነው። ቁጭ ብሎ በበገና እና በመሰንቆ ዜማ ያረጋጋው የነበረው ቅዱስ ዳዊት ያረጋጋው የነበረው ሳኦል የተባለው ንጉስ የእግዚአብሔር መንፈስ ስለራቀውና በላዩ ላይ ደግሞ ክፉ መንፈስ ስለቀረበው በዛ ምክንያት ሲሰቃይ ነበርና ያንን ያየ ቅዱስ ዳዊት ቅዱስ መንፈስን ከኔ አትውሰድ ቢል ተገቢ ነው። ቅዱስ ዳዊት ይህንን ሲል መንፈሰ ረድኤትን ነው። ምክንያቱም በብሉይ ኪዳን የልጅነት መንፈስ የለም፣ የረድኤት መንፈስ ነበር። የረድኤት መንፈስን ከኔ አታርቅ ማለቱ ነው። ለኛ ደግሞ የልጅነት መንፈስ ወሀብከነ መንፈሰ ልደት እንላለን በውዳሴ ማርያም ጸሎታችን ላይ። ለኛ የተሰጠን መንፈስ የልጅነት መንፈስ ነው። ከመላእክቱ ጋር ምናመሰግነውም ስለዚህ ነውና ያን የልጅነት መንፈስ ማጣት እጅግ ጉዳት አለው። ሰው ኃጢአት ሰርቶ እንኳን ይቅር በለኝ ብሎ ወደ እግዚአብሔር ለመመለስ ጸጋ መንፈስ ቅዱስ በእርሱ ሊኖር ያስፈልጋል። መንፈስ ቅዱስን የሰደበ ስርየት የለውም የሚለው ቃል በሚገባ ሲተረጎም የሚሰጠው ትርጓሜ ይሄ ነው። መንፈስ ቅዱስን የሰደበ ሰው አስቀድሞም አላበጀውም ለማለት ኃጢአተኛ ነኝ ለማለትና ወደ እግዚአብሔር እግር ስር ለመውደቅ የሚያስችል ኃይል አያገኝም፣ ስለዚህም ስርየት የለውም ተባለ። እና ሰው እኮ ኃጢአትን ሰርቻለሁ ብሎ ኃጢአቱን ማመን ራሱ የሚቻለው ጸጋ መንፈስ ቅዱስ በሱ ሲኖር ነው። አለዚያ መንፈስ ቅዱስ የራቀው ሰው ምን አጠፋው የተፈጥሮ ጉዳይ ነው ይላል እኮ። ኃጢአቱን በተፈጥሮ የመጣ ነው ብሎ ሊከራከር ሁሉ ይችላል። በደልኩኝ አላበጀሁም ለማለት ራሱ ጸጋ መንፈስ ቅዱስ ያስፈልጋል። ተነሳሂ ለመሆን ወይም ለመጸጸት ጸጋ መንፈስ ቅዱስ ያስፈልጋል። ሰውም ጸጋ መንፈስ ቅዱስ ሲርቀው ሃይማኖቱም ይጠፋል፣ ሃይማኖቱንም ያጣል። ቅድስት ኤልሳቤጥ ስለመቤታችን ምንትኑ አነ ከመትምጽ ያህቤ እሙለ እግዚአ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል በማለት እመቤታችንን የአምላክ እናት አምላክን ደግሞ እንደ አምላክነቱ ጌታ ብላ እንድታከብር ሃይማኖቷ እንድትመሰክር ያደረጋ መንፈስ ቅዱስ በእሷ ስላደረ ነው። ስለዚህ ጸጋ መንፈስ ቅዱስ ከእኛ ጋር ሲኖር እግዚአብሔር እናምናለን፣ ቅዱሳኑን እናከብራለን። ጸጋ መንፈስ ቅዱስ ስናጣ ደግሞ ሃይማኖታችንንም ጭምር ነው የምናጣውና ቅዱስ መንፈስህን ከኔ ላትውሰድብኝ ከማለት በላይ ትልቅ ጸሎት የለም። ሌላው ጸጋ መንፈስ ቅዱስን ያጣ ሰው ለጾም፣ ለጸሎት፣ ለንጽህና፣ ለቅድስና ህይወት ያለው ትጋትም እንዲሁ ይጠፋል። ሰው የጸሎት መጻሕፍት በገንዘቡ ሊያጠራቅም፣ ሊገዛ፣ ሊያከማች ይችላል። ዳዊቱን፣ ውዳሴ ማርያሙን፣ አርጋኖኑን፣ መልክአ ጉባኤውን፣ ሌሎችንም መጻሕፍት ሁሉ ሊደረድር ይችላል። ለመጸለይ ግን ጸጋ መንፈስ ቅዱስ ያስፈልገዋል። የጸሎት መጻሕፍቱ በራሳቸው ለመጸለይ አያስችሉትም። ሰው ነጠላ ሊገዛ ማልዶ ለመጸለይ ሊያቅድ ይችላል። በዚህ በዚህ ቀን ስጋው ደሙ ቀበላለሁ ብሎ በቀን መቁጠሪያው ላይ ሊያሰምር ሊያከብ ይችላል። ያለውን ለመፈጸም ግን ጸጋ መንፈስ ቅዱስ ያስፈልጋል። ያ ከሌለ ያለ እኔ ምንም ማድረግ አትችሉም ብሎናል አምላካችን። እና በእርሱ ህሉ ሆኖ ያለ ጸጋ መንፈስ ቅዱስ ከእኛ ከተለየ ምንም መስራት አንችልም። ለንጽህና ለቅድስና ጸጋ መንፈስ ቅዱስ ያነሳሳል። አባታችን ኢትዮጵያዊው ቄርሎስ ተብሎ የሚጠራው ቅዱስ አባታችን አባ ጊዮርጊስ ዘጋስጫ አርጋኖን ተብሎ በሚጠራው ድርሰቱ በእሁድ አርጋኖን ጸሎት ላይ ስለ መንፈስ ቅዱስ ሲናገር ከመነኮሳት ጋር ይላል የንጽህና መንፈስ ነው፣ ገድልን ከሚፈጽሙ ጋር የተጋድሎ የኃይል መንፈስ ነው እያለ መንፈስ ቅዱስ በየስፍራው በንጽህና ለሚኖሩ ደግሞ የንጽህና መንፈስ ነው በማለት ተናግሯል። በእርግጥም ጸጋ መንፈስ ቅዱስ ከኃጢአት ለመከልከል ለመበርታት የሚያስችል ኃይል ይሰጣል። በንጽህና ህይወቱ የምናውቀው ድንግል የምንለው ቅዱስ ዮሐንስ ወንጌላዊ በጌታ ቀን በመንፈስ ነበርኩ ብሏል። በመንፈስ ቅዱስ በንጽህና የሚኖር ሰው ጸጋ መንፈስ ቅዱስ ከእርሱ ጋር እንዳለ ያሳያል። በመጨረሻ የምናነሳው ነገር ምንድን ነው? ከእኛ ጸጋ መንፈስ ቅዱስ እስካልተለየ ድረስ ከብዙ ክፉ መንገዳችን እንመለሳለን። እኛ እኮ በኃጢአት ማንወድቀው ሃይማኖታችን ማንጥለው ቅዱሳን ስለሆንን ወይም ብርቶች ስለሆንን ሳይሆን በእኛ ያለ ጸጋ መንፈስ ቅዱስ ይዞን ነው። መነኮሳትንም ከክፉ መንገድ ሲመልሱሉ በመጽሐፈ መነኮሳት እናገኛለን። ለምሳሌ አንድ አባት የብህቱናን ወይም የምንኩስና ህይወቱን ጥሎ ወደ ዓለም ሊሄድ ወሰነ። በስተርጅን ነው እድሜው ከፍ ባለ ጊዜ እና መንፈስ ቅዱስ በወጣት ሴት ልጅ ተመስሎ ሲመንን ታየውና ይህች ጻል ልጅ እንኳን ዓለምን ንቃ ስትመንን ይያየው እንዴት ነው ወደ ዓለም ሄዳለው ብሎ በዚህ ተመልሷል። እኛ በማናውቃቸው መንገዶች እግዚአብሔር ከኃጢአት መንገድ እንዲህ ስንት ይመልሶናል እንጂ የኛ ለኃጢአት ያለ ዝግጁነትና ተነሳሽነት በእውነት እግዚአብሔርን ህግ ለመፈጸምና ለመንግስቱም ያበቃ አልነበረም ለማለት ነው። እግዚአብሔር ቅዱስ መንፈሱን ከኛ አይለይብን፣ በአሉን በአለ ሰላም ያድርግልን፣ የሰማነውን በልቡናችን ጽላት ይጻፍልን።